ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለናቱ መጽሐፍ ትረካ
ክፍል 7
ተሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት
ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ንፋስ ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 7
አጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ይሸበራል ኢየሩሳሌም አይማዩ ቱርክባይ የምሸሽም ፈረሱ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ አይማዩ ቱርክባይ የምሸሽም
በሌጣ ፈረስ ልጅ ኃይሉ የደጃዝማች ማሩን ግፍ ሰርቶ ዓለመት ገባወቁ ጊዜ በተለይም እሳን ልጃቸውን የዓለምንም ምክንያት ሊያስገድሉባቸው መሆኑን በተረዱ ጊዜ ያለፈው በጸጸትና በቁጭት የወደፊቱ በሀዘንና በስጋት ስሜት ትዕግስታቸውን ጨርሶ አሳጣቸው። ልጅ ኃይሉ በዚህ ጊዜ የነበሯቸው እድሎች ሁለት ብቻ ነበሩ። ወይም ሁሉንም ነገር ለጉድቁሜ ከማይቀራፌን ባጠፋው ይህ ሁሉ ጭንቀትና ግፍ የታየዋለሁ ብሎ ራስን ማጥፋት፣ ወይም ለምን አባቱ ነው ባለኝ አቅም ሁሉ ሞክሬም አልሞተው ብሎ አንድ ሌላ ነገር መሞከር ነበር። ግን ራስን መግደል የሚባል መንፈስ በኃይሉ ስሜት ውስጥ ቦታ አልነበረውም። አንደኛ በእግዚአብሔር የሚያምኑ ክርስቲያን ናቸው። ሁለተኛ ግፍ መቀበል፣ ትዕግስት፣ ዛሬም ይሁን ነገ በራስም ይሁን በልጅ ዋጋቸውን የማያጡ ነገሮች መሆናቸውን የሚያውቁ ሰው ናቸው። ስለዚህ የታጋሽነት ትዕግስታቸው ቢያልቅም ትዕግስት የማሳጣት ትዕግስታቸው ገና አዲስ ነበር። እንደ ጎበዞች ሁሉ ጦር መወርወር፣ ጋሻ መመከት፣ አነጣጥሮ መተኮስ እንደሚችሉ፣ መከራንና ችግርን መቋቋም እንደሚያውቁ እያወቁ እስከዛሬ በሰላማዊነት አመኑ። ግን በዘመነ መሳፍንት ሰላም ዋጋ አልነበራትም። ሰላም አንድ መንደር በሰላም ማሳደር አትችልም ነበር። ሰላም ለአንድ መስፍን አምስት ጎጆ ያለበት ግዛት ለመጨመር አትችልም ነበር። በዚያ ጊዜ ሰላምን የሚሹ ሁሉ መናቀን፣ መዋረድን፣ መደህየትን፣ መታሰርን የሚፈልጉ ሰዎች ይመስሉ ነበር። ሰላም የፈሪነት፣ ትዕግስት፣ የአህያነት ምሳሌዎች ነበሩ። ልጅ ኃይሉ ሳይቸግራቸው ሰላማዊ ሆኑና ሰላም በጊዜው ልታፈራ የምትችለውን የመራራ መራራ የሆነ ፍሬ ለአስራ አምስት ዓመት መገበቻቸው። አሁን ደግሞ ቀምሰውት የማያውቁትን ሌላ መራራ ፍሬ ልታቀርብላቸው በማፍራት ላይ እንዳለች አዩ። ትዕግስት መራራ ናት፣ ፍሬዋ ግን እጅግ ጣፋጭ ነው የሚለው ምሳሌ በልጅ ኃይሉ ዘንድ ችኮ ያለፈ አታላይ ተረት ሆኖ ተገኘ። እንዲያውም ትዕግስት መራራ ናት፣ ፍሬዋ ግን የመራራ መራራ ነው የሚል ሆኖ አገኙት። ስለዚህ ሌላዋን አይነት ትዕግስት መረጡ። ዝም ብሎ የግፍ መደራረቢያ የመሆንን ትዕግስት ሲጥሉ፣ መከራን ችግርን እየታገሱ ምሕረት የሌለውን ጠላት ትዕግስት የማሳጣትን ትዕግስት መረጡ። ስለዚህ ልጅ ኃይሉ ሕፃኑ ካሳ እንዲሰረቅ መታዘዙን በሰሙ በበነጋው ለወይዘሮ አትጠገብ ሳይነግሩ የመንገዳቸውን ሁኔታ ሲያሰላስሉና ሲያደራጁ ዋሉ። ምንም ቢሆን የቋራ መኮንን ነበሩና በየቶፋውም በየቋንቋውም እየተጣሉ የቆዩ አንዳንድ ከወርቅ የተሰሩ እንደ ቀለበት አምባር ያሉ ትንንሽ ግን መልካም ዋጋ ያላቸው ነገሮች ስለነበሯቸው እነሱን ሁሉ ከያሉበት ለቃቅመው በድግ አለፍ አለፍ እያደረጉ ቋጠሯቸው። ሌሎችንም ትንሽ ነው ከፍተኛ ዋጋ ያወጣሉ ተብለው የሚታመኑ ትንሽ ቃዎች ባንድ ጨርቅ ተቀለው አጥራቸው። ወይዘሮት ተጠገብ ከልጃይሉ ጋር በቆዩበት ጊዜ እንዲህ ያለ ነገር ሲያደርጉ ያዩአቸው በዚህ ቀን ብቻ ስለነበር ወደ እሳቸው ቀረቡና የዛሬው ቃ መጠራረልስ አስፈራኝ ሴት ጉዞ አሰቡ አሉ ወይዘሮት ተጠገብ እንደ ቀልድ አድርገው። እንደኔ 15 አመት ተወዝፎ ስንኩል የሆነ ሰው ደሞ የትጓዛል ብለሽ ነው? አይቱ እንኳ የማጥቃቱ ድርሻ ይቅርብኝ ብሎ ስንት ቃየ ቦታ አጠፋብኝ። ለዚህ ነው ቃዎችን እየጠራረስኩ የማስቀምጣቸው አሉ ልጃይሉ በፊታቸው ላይ አንድ ብቻ ነገር እየተነበበ። አይቱስ አልተቻለም አሉ ወይዘሮት ተጠገብ። እስቲ ያንን ልጥ ላሽከሮች ተጫቸውና በውሃ ያርሱት። ቶሎ እንዲርስ ውሃውን አሙቀው እንዲነፍስ ንገሪያቸው አሉ ልጅሉ ከባቱ ላይ ተሰቅሎ ሲኖር በጢስ የተቆረውን ያውራና የውል ክፋልት ጥቅል እያመለከቱ። ወይዘሮት ተጠገብ እሺ ብለው ልጡን በዘንግል ማውረድ ወደ ባቱ እንደንጋጠጡ አውራ እንኳ ሳይበላሽ አይቀርም ውሃ ሲነካው ይበጣጣስ ይሆናል ብዙ አመት አይደል አሉ ልጃይሉ። አይ ያውራ ለጥቆ በጣም ወፍራም ነው አሁን ላይው በጥቂት የተቆረ ቢመስልም በውሃርሶ ሲሰነጠቅ ውስጡ ንጹህ ሆኖ ነው የሚገኝ አሉ ወይዘሮ አትጠገብ። እሺ እስቲ ለሁሉም ወርዶ ቶሎ ይነገር አሉ ልጃይሉ። ወይዘሮ አትጠገብ ልጡን አውረደው ገረዶች ምግብ ወደሚያስበስሉበት ጎጆ ወሰዱት። በዚህ ጊዜ ህፃኑ በድንገት ምርር ብሎ አለቀሰ። ልጅ ኃይሉ ወደ አልጋው ቀረብ ብለው ሲያለቅስ አብሮ የሚያፈናጥራቸው እጆቹንና እግሮቹን እየተመለከቱ ዝም በል ዝም በል እያሉ የማያውቁበትን ህፃን ማባበል ጀመሩ። ከንፈሮቻቸውን እያጋጠሙ ሲስቅ የምትል ድምፅ በማሰማት ሳቅ በማሳየት ግንባራቸውን ወደ ላይ ቁጥር በማድረግና በመፍታት ሳሉን ዝም ማሰኛለሁ ብለው ቢሞክሩ ከችሎቱ ያቆሙት አልቻሉም። እሳቸውም ወይ ያልፍልሃል ወይ ሙተታርፋለህ ግድ የለም አትጮህ ሲሉ በቀስታ ተናገሩና ወደ በሩ ቀረብ ብለው ሰማሽ ወይ አንቺን ነው አትሰሚም አሉ። አቤት አሉ ወይዘሮት ተጠገብ ወደ ቤት እየመጡ። ልጁ አስቸገረኝ እኮ ምን ነካው የሚለት ቀን አመሉ ተለውጧል እስቲ ቶሎ ጡት ስጪው። ልጃይሉ ወይዘሮ አትጠገብ ላይ የዘመዶቻቸውን የባልነት ወግ ተከትለዋል። ወለተ ተክሌን በስሟ ወለተ ተክሌ አንዳንድ ጊዜም በተለይ ብቻቸውን ሲሆኑ ወለተዬ እያሉ ይጠሯት ነበር። ወይዘሮ አትጠገብ ግን አብዛኛው የክፍለ ሀገሩ ህዝብ እንደሚያደርገው አንቺን ነው ሰማሽ ወይ ስሚኝ እንጂ ሰማያለሽ እያሉ ከሚጠሯቸው በስተቀር ከሰው ጋር ሲጫወቱ እሷ እንዲህ አርጋ በስ ባለ ጊዜ ባለቤቴ እንዲፈጥራ ከሚሉ በቀር አንዲት ቀንም አትጠገብ ብለው ጠርተዋቸው አያውቁም። ይህ ልማድ ብዙዎች ሰዎችን ብዙ ጉድ ሰርቷል። ለምሳሌ አንድ ሰውዬ በዳኛ ፊት ቀርቦ ራሱና ሚስቱ የሚፈለጉበት ምክንያት ስለነበር ስምህ ማን ነው ብሎ ዳኛው ጠየቀ። ጣሰው አለ ተጠያቂው ሰው። ጣሰው ማን? ጣሰው አሸብር። የባለቤቴ ስም አለ ዳኛው። የባለቤቴ ስም አለ ጣሰው አንገቱን ወደ መሬት ደፍቶ እያሰበ። ቢያስብ ቢያስብ የሚስቱ ስም ትዝ አለው አለ። ጊዜ በጀብህ እኮ አለ ዳኛው ጣታውን እየተመለከተ ትዛለኝ ብሎ እኮ ነው ጌታዬ የሚስተሰም ምን ላድርግ ጌታዬ ልጆች የሚጠሯት እማማ ብለው ነው ዘመዶች የሚጠሯት እኔን ስታገባ ባውጡላት ዘራትም ነው እኔ የምጠራት አንቺ እሷ ያልኩ ነው እነተኛውን ስሟን ሲጠራት የምሰማ አንዳንድ ቀን ብቻ ነው ስለዚህ አሁን ትዛልላለኝ ብሎ አቶ ጣሰው ሲናገር በዚያ የነበረው ሰው ሁሉ በሳቅ አውቃ ታኛውም አብሮ ሲስቅ ቆይቶ ሳቁን ሲጨርስ ዛዲያ ምን ይሻላል አለ ጎረቤቶቼ ከዚህ ዋሉ እንድጠይቅ ይፈቀድልኛ ጌታዬ አለ ጣሰው አሁንም ሳቁ ነጎደና ሂዶ እንድጠይቅ ተፈቀደለት ጣሰው ከጎረቤቶቹ ሁለቱ ቆመው ወደሚነጋገሩበት ቦታ ሄዶ አዋመሸሻ አባካ አንድ ነገር ንገሩኝ አለ ምን ነገር አለ አቶ መሸሻ ታላቅ ጉዳይ መስሎት የሷ ስማን ነበር የማን የሷ የኔዋ ነው የምን ያንተዋ ጣሰው ባለቤቴ ለማለት እንኳን ስላፈረ ቀስ ብሎ የባለቤቴ ነው አለ ልጃይሉ የዚህ አይነቱ ውድድ ይድረፈኝ ብለው ነው መስል ወይዘሮ አስተጠገብን ቢሞቱ በስማቸው አይጠዋቸውም ነበር ስለዚህ አንቺን ነው ዘመኛለሽ ብለው ጠሩ ወይዘሮ አስተገብ ህፃኑን አጥብተው እንቅልፍ ሲወስደው ቀስ አርገው አስተኙና ሲነሱ እስቲ ልጡርሶ እንደሆነ አምጪልኝ አሉ ልጅ ኃይሉ ወይዘሮ አስተገብም ወጡና የራሱን ልጅ ይዘው መጡ ልጅ ኃይሉ ከአንድ አጎዛ ላይ ቁጭ ብለው ያን የራስ ልጅ በእጃቸውና በጥርሳቸው እየሸነሸኑ በእግራቸው ረግጠው ይዘው የሱቻ ገመድ እንደሚፈትል ሰው ሸረብ ሸረብ ያደርጉት ጀመር አምስት ስድስት ክንድ የሚሆን ከፈተሉ በኋላ እንደገና በአንድ በኩል ገመዱን በአንድ በኩል ልጡን አድርገው እየፈተሉ ገመዱን ሶስት ሽርብ አደረጉት ሶስቱን ሽርብ ገመድ ፈትለው እንደጨረሱ በካስማ እንጨት ላይ እየጠመጠሙ ሲያለሰልሱት ቆዩና ከተቀመጡበት ብድግ ብለው አንቺ ገመድ ዛሬ ስራሽን መፈጸም አለብሽ አሉ ቀስ ብለው ልቻሉ ቀኑን ሙሉ በዚህ ሁኔታ ዋሉ ወይዘሮ ስትጠገብ ግን ያ ሁሉ ያልተለመደው ጉድጉድ ለምን እንደሆነ አልገባቸውም ነበር መቼም ዳቦ ቆሎ በአንድ ቀን አይደርስ እስቲ ሁለት ሶስት ቂጣዎች ጋግሪ አሉ ልጅ ኃይሉ በድንገት የት ይሄዳሉ አሉ ወይዘሮ ስትጠገብ ኋላ ነግሬሻለሁ አንቺም አብረሽኝ ስለምትሄጂ ሁሉ እንኳ ባይቻል ጥቂቶች ልብሶችሽንና ጌጣዎችሽን ጠራልሽ አሉ ልቻይሉ ምን ሽብር መጣ አሉ ወይዘሮ ስትጠገብ ቀስ ብለው የሄሮድስ ሽብር መጥቷል ብቻ ቆይ ኋላ ነግርሻለሁ አሉ ልቻይሉ ወይዘሮ ስትጠገብ ግራ ገባቸው ደርሷል ነግርሻለሁ አሁን እቃሽን አዘጋጂ አሉ ልቻይሉ በዚያ ያሉት ሌሎች ሰዎች ቀርቶ ወይዘሮ ስትጠገብ ራሳቸው ነገሩን ሳያውቁት በልቻይሉና በወይዘሮ ስትጠገብ እጅ ብቻ ትንንሾቹ እቃዎች ተጠራርዘው ቂጣዎቹ ለቁንጦት እንደሚበሉ ያህል ተጋግረው አመሹ ወይዘሮ ስትጠገብና ልጅ ኃይሉ ብቻቸውን በጎጆቸው እንደተቀመጡ ከምሽቱ ሁለት ሰዓት ቅድም በሚሆን ጊዜ ላይ አንድ ልጅ እግር ሰውዬ ወደ እነ ልጅ ኃይሉ ቤት መጣ ሰውዬው ገብቶ የአክብሮት ሰላምታ እንደሰጣቸው ወይዘሮ ስትጠገብ ቀና ብለው በደንብ ሲያዩት ትናንትናውን ወደ ቤታቸው መጥቶ ከልጅ ኃይሉ ጋር በቆይታ ሲጨዋወት የቆየው የደጃች ማሩ አሽከር መሆኑን ተረዱ ዛሬም ጨዋታ እንዳላቸው እንዳላሰናክል ብለው ወይዘሮ ትጠገብ ወጥተው ወደ ማድ ቤት ሄዱ። ቢሆንም በልባቸው መልስላቸው ይሁን እያሉ ማሰባቸው አልቀረም። ወይዘበት ጠገብ እንደወጡ ተቀመጥ እንጂ ነው እንደ ተቀመጥ አሉ ይቻይሉ። እሺ ቀመጣለሁ ብሎ ከአንድ መደብ ላይ ቁጭ አለ። እኔ ተዘጋጅቻለሁ። እንግዲህ ዛሬ መሄዳችን አይደል አሉ ይቻይሉ። ዛሬማ ተቀረን መላው ሁሉ ውሃ በላው ማለት ነው። እንደነገርኩት በምንም ሁኔታ ፈርቄ እንዳወጣ የተሰጠኝ ጊዜ እስተነገ ብቻ ነው። በእነዚህ ቀኖች ውስጥ ግን ያስፈልገኛል ያልኩትን ሁሉ እንዳገኝ ተደርጓል። ገረዶችን የምደልልበት ብዬ ብዙ ወቄት ወርቅ ተቀብያለሁ። ሰው ያልገኝ ወይም ጭነት ሆኖ ሰው የተከተለኝ እንጂሆን የምገልልበት ጥሩ ነፍስ ያስፈልገኛል ብዬ ተቀብያለሁ። ከፈረሶች ውስጥ ያስፈልገኛል ያልኩትን ማንኛውንም ፈረስ እንድጭን ተፈቅዶልኛል። ስለዚህ በዚህ አጋጣሚ ጊዜ ታሰራንበት ይህን የመሰለ አጋጣሚ ዳግመኛ የሚያገኙ አይመስለኝም። ልጁም በዚህ ሰሞን ውስጥ በምንም ሁኔታ ሊሰረቅባችሁ ይችላል አለ የደጃዝማች አሽከር። መልካም ነዋ። እንግዲህ እኔማ ምን አለኝ ብለህ በምትለኝ ሰዓት እንሳለሁ አሉ ልጃይሉ። እኔ ይኸው መውጣቴ ነው። ብቻ ካቡን እንዴት ትወጡታላችሁ? መውጣት የምትችሉበት ያስቸግራል እንጂ አብረን ስንወጣ እንዳንጠረጠር እኔም በመስራት በር ታለው ትልቅ ግራር ስትጠብቁኝ ነበር አለ አሽከሩ። ለካቡስ ደህና መውጫ አንቸገርም። በጉጆችን ጀርባ በኩል በቀደም ዕለት ተንዶ ገና ስላልተሰራ ምንም ሳንቸገር ተራምደነው እናልፋለን አሉ ልጃይሉ። እንደዚህ ሆኗል። ይህማ እግዚአብሔር መንገዱን አዘጋጅቶሎታል ማለት ነው። ጊዜው ሰላም ሆነና ካፈርሶ ሳይሰራ ሲያድር ደጃች ማሩ ዝም አሉ ማለት ነው። ቀድሞ ከዚህ ታላቅ ምሽግ በአንዲት አቅጣጫ ድንጋይ ወድቃለች የተባለ እንደሆነ በእሷ ምክንያት ካቡን ሁሉ ሳያስጠባብቁ አያድሩም ነበር። አሁን ሰውን አራምዶ ለማሳለፍ እስኪችል ድረስ ዝም ብለው ታዩ። እግዚአብሔር ብዙ ሰው ያምለስ ብሎ ነው። ራሳቸው መጣፍ ሲደግሙ እንኳን 10 በሮች ያሉት ቤት ያለው አንድ ባለጠጋ 9 ዘግቶ አንዱን ቢተው በዚያው በአንዱ ብቻ ሌባ ገብቶ ያለውን ሀብት ሁሉ ሊወስድበት ይችላል። ስለዚህ አንዱ ክፍት ተሆነ የ9 መዘጋት ዋጋ የለውም። ታሰርቱ ቃለ ተወሪቱ 9 ፈጽሞ አንዱን ቢያፈርሱ ሁሉም እንደፈረሱ ይቆጠራል ይሉ ነበር። አሁን በአራቱ ማዕዘን ያሉት በሮቻቸው ሁሉ በጥብቅ ተዘግተው በዘበኞች ሲጠበቁ በጓሮ ባለው ቀዳዳ ሊሰረቁ ነው። ነገ ምን ይሉ አለ አሽከርየው እንደ መሳቅ እያለ። የኔውስ ነገር እሺ መንገድ ያዘ። አሁን ሐሳብ የሆነብኝ አንተው ነው አሉ ልጃይሉ። የኔው ግዴለትም እንዴት አሁን በአሁኑ ዘመን አሽከርነት ይጠፋ ብለው ደምቢያና የማሩ ቤት ቢቀሩ ጎጃ ብሻገር ጎሹ ስሜን ብሄድ ውቤ ሸዋ ብሻገር ሳይለስላሴ ትግሬ ብሄድ ሰባጋዲስ እያሉ ምን ሆናለሁ? በማሩ ቆርቤ ያለው ስት አመት ሙሉ አገር እያገኘው ትርፍ የዘወትር ስድብና ጠፊ ነው አለ የደጃዝማች ሎሌ። እሱስ አሁን አሉ ልጃይሉ። አሽከሩ የተናገረው ልክ ነበር። በዚያ ዘመን በአንድ ጠቅላይ ግዛት ነፍስ ገሎ ቤት አቃጥሎ ሰርቆ ነጥቆ ወደ ሌላው መስፍን ግዛት መሻገር ከቻለ የአንድ ጀግና አቀባበል ከሚያገኝ በቀር ሌላ ችግር አያጋጥመውም። እነዚያ መሳፍንት ለዘመቻ በተንቀሳቀሱ ቁጥር በዘመቱበት ክፍለ ሀገር የሚኖረውን ሕዝብ ጨፍጭፈው ሀብት ንብረቱን ዘርፈው ቤቱን አቃጥለው በጠቅላላ ጥፋት ላይ ጥለውት የሚሄዱት አንሶ በአንዱ ክፍል ወንጀል የፈጸመውን ጥፋተኛ የሌላው ክፍል በክብር እየተቀበለ ስለሚያኖረው ያ መከረኛ ሰላማዊ ሕዝብ በወንጀለኝነት ብዛት እንደታወቀ ይኖር ነበር። ሰው ያለ እህልና ያለ ልብስ መኖር ስለማይችል በልማድ ይሰራ ይዘራ ያጭድ ያመርት ነበር እንጂ ዘመኑ ሁሉንም ወንበዴ ለመሆን የሚያስመኝ ሰላም ማረፊያና መጠጊያ ያጣችበት ዘመን ነበር። በዚያ ዘመን የኢትዮጵያ ሕዝብ كعرب كترك كجس جار بيجيزيو إيجيو تواقع كمو بنيتو بلاي باندو كفل قبسيل بريلو كفل يسبرس تورناتي جتنسا إيجيو بياويان النا إيجيو بياويان سايفا جوبت يميال فجيزي النبرم باقرات جنست تمريتو سفات جار تمتات عني ونا يهز ببزات سايقين يكو يوم بوواو በራሽኝ ብቻ ሳይሆን እርስ በርስ በመተራረቅ ነው። በሀገራችን ታሪክ ውስጥ ዘመነ መሳፍንት ተብሎ የሚታወቀው ክፍለ ጊዜ ዘመነ መቅሰፍት፣ ዘመነ መከራ፣ ዘመነ ጭካኔ፣ ዘመነ አራዊት ተብሎ ሊጠራ የሚገባው ነው። ይሁንና ያ ሁሉ የእርስ በርስ ፍጅት እያለ የዓለም ጥንቅ የነበረው የቱርክ ኃይል ወይም የአረብና የግብፅ ግፊያ በኢትዮጵያ ምድር ላይ ብዙ ድል እንዲኖረው አለማድረጋቸው ሲታይ ደግሞ እነዚህ ጨካኞች አባቶቻችን እንድንኮራና እንደ ባለውለታነታቸውም እንድናከብራቸው እንድንወዳቸው እንገደዳለን። አገራቸውን ራሳቸው ቢበድሏትም ከነሱ በሚከፋ ጠላት እንድትጎዳ አልተዋትም። ቢሆንም ኢትዮጵያን ጥሩ ያልጣራት ጠፋቲ አምላኳ ብቻ ነው። እነዚህ ልጆቿስ እርስ በርሳቸው ታግለው ሲወድቁ የሌላ መረጋገጫ ለመሆን የደረሱበት ጊዜ ተቃርቦ ነበር። ይህን የሚያውቅ አምላኳ ከሞድኖ ከጥፋት እንዲያድናት የመረጠውን ልጇን ከአንዱ አጥፊ መስፍን ጨካኝ እጅ ለማዳን ለማጣፋት የታዘዘውን አሽከር አዘዘ። ስለዚህ ልጁን ለመስረቅ የተላከው የደጃዝማች ማሩ ሎሬ፣ ውቤ፣ ጎሹ፣ ሳይረስላሴ፣ ሰባጋሊስ እያሉ ማሩ ቢቀር ምን እንዳይመጣ ነው ህፃን ልጅ የምገለው ብሎ ህፃኑን ለማስረፍ ቆረጠ። በዚህ ሁኔታ ከልጅ ኃይሉ ጋር ተስማሙና ሰውየው ሲወጣ ወይዘሮ አትጠገብ ወደ ልጅ ኃይሉ ተመለሱ። ልጅሩን እንግዲህ ተነሽ ይዘንዳናበላሽ አሉ። ነገር እንዴት ነው አሉ ወይዘሮ አትጠገብ። አሁን የውይይት ጊዜ አይደለም ለመንገድ አጫውትሻለሁ አሉ ልጅሩ። ለምን ሰውየው ነው የሚወጣው? አምኛለሁ ጥሩ ክርስቲያን ነው። አሁን ተነሽ እንዳይቀልድብን። አይቀልድብንም ነው እኮ የምልሽ። ከዚህ በኋላ ወይዘሮ አትጠገብ ልጁን ለመጀመሪያ ጊዜ ባንቀልባ አዘሉት። ቂጣዎቹ የተቋጠሩበትን ነጭ ከረጢትና የጌጥ ዕቃዎቻቸው የተቋጠሩበትን እራሴን በእጃቸው አንጠልጥለው ያዙ። ልጅሩም ሲጠራርዙ የቆዩትን ዕቃዎች ያዙና ራሳቸው ብቻቸውን ለ14 ዓመታት ከወይዘሮ አትጠገብ ጋር አንዳመት ከጥቂት ወራት ተግዘው የኖሩባትን ጎጆ ላይቶች፣ ለቁልጮች፣ ለዙሃኖችና ለሌሎችም ተባዎች ጨርሰው ለቀውላቸው ሽልቅ ካሉ። እድሜ ደረጃች ማሩ እንጂ ለነሱ እንኳ አንዱን ይተኩላቸው ይሆናል። ከዚያም በፈረሰው ካብ በኩል ቀስ ብለው ወጡና ከሰውየው ጋር ወደ ተቃጠሩበት ግራር ሄዱ። ልጃይሩ ወይዘሮ አትጠገብ ጥቂት ለየት ብለው እንዲቆሙ አድርገው ወደ ዛፉ ስር ቀረብ ሲሉ ሰውየው ሁለት ጦሮች በአንድ እጁ የአንድ ፈረስ ለኮ በሌላ እጁ ይዞ ቆሞ አገኙት። ከዛፉ ስር ላይ ሁለት ጋሻዎች ተቀምጠው ነበር። ነገር ግን በጨለማው ምክንያት ተለይተው አይታዩም ነበር። መጡ እንዴስ አለ የደጃዝ ማጫሽከር በሹክሹክታ። መታለች አሉ ልጃይሉም ቀስ ብለው። የታሉ ተወጣን አልቀረ መፋጠን ነው እንጂ አለ ሰውየው። ልጃይሉ መለስ ብለው ወይዘሮ አትጠገብን ከቆሙበት ወደ ዛፉ ስር አመጧቸው። እንግዲህ ይህን ፈረስ እመይቴ ሄዱበት ተበቅሎ ፈረስ ይገርማል ብዬ ነው ፈረስ የጫንኩት ለነሱ ግን ልጅን ሰርቄ ታመልጥ እንዲመቸኝ ነበር ያልፋቸው አለ ለከሳ ይወስ ብሎ ይከዳው የደጃዝ ማሽማሩ ዋሽከር የለም ግዴ እንደመኔ ቀድም ገመድ ስፈስል ቆይቼ ይያለው በሌጣ ፈረስም ቢሆን በገመዱ ሸብቤ ሄዳለው ብዬ ነው አሉ ልጅአይዱ ምን ማለት ሆኖ ጌታዬ እርትብጣን ተነናቱ በሌጣ ፈረስ ሲሄድ እኔ በኮርቻ ላይ ሄዳለው ምን ይጎዳኝ ብለው ነው እኔ ባኮን ፈጣና ደጋዳሞት ነው ያደግኩት በሌጣ ፈረስም ቢሆን በደንብ መጋለብ እችላለሁ አለ ሰውየው እሺ ይሁን እግዚአብሔር ዋጋህን ይክፈልህ እኔስ መቼም ምንም አልሰራልህ ልጁን ቢያድግ አያውቅህ አሉ ልቻይሉ ተከዝ ብለው ከዚያም ገመዶን አወጡና ባይሆን እንኳ ፈረሱን በዚህ ሸብበዋ አሉ ይህስ በጣም ያስፈልገኛል እኔ በጭራሽ አላሰብኩትም ነበር ይበሉ ቶሎ መንገድ ቀጥሉ እሷም ጎንደር ደርሶ ማደር ይገባዋታል እኔም ሰዎች ለይተው ከሚያውቁኝ ቦታ አርፌ ማደር አለብኝ ካለ በኋላ አንዱን ጦርና አንዱን ጋሻ እየሰጠ በዚህም ራስዎን ይጠብቁ አላቸው እሺ እንሂድ አሉ ልጅ ኃይሉ ከዚያም ከድጋቸው ፈተው በእጃቸው ይዘውት ከነበረው ጥሬ ወርቅ አያሌን ከብሎች አንስተው ባይሆን ለስንክ እንኳ ብትሆን ይችን እንካ እባክህ አሉት ምን ነው ለምን እንደዚህ ይቸገራሉ ለመሆኑ ቅድም ያልኩትን አልሰሙኝም ከድጃዝማች ብዙ ነገር ተቀብያለሁ እኮ አለ ሰውየው በል እንግዲህ እግዚአብሔር ይከተልህ ዋጋህንም ይክፈልህ አሉ ልጃይሉ አሜን አለ ሰውየው ሰውየው ከሁለቱም ከተሰናበተ በኋላ መንገዱን ሊቀጥል ሲል ልጃይሉ በድንገት አነሱና ወንድሜ የሰው እግር የሚደርስበት አይታወቅም ለመሆኑ ስም ማን ነው አሉ ደፈርሻ አለ ሰውየው ደፈርሻ ማን ደፈርሻ ወሰን አሁን ለመሄድ የቆረጥከው ወዴት ነው አሁን ይህን መረጥኩ ልል አልችልም ምርጫዬ ወደ የትም ሂጄ ተደጃዝማች እጅ ማምለጥ ብቻ ነው በል እግዚአብሔር ይከተልህ አሜን ሰውየው ሲሄድ ልጃይሉ ወይዘሮ አትጠገብን ደግፈው ከፈረሱ ላይ አስቀመጡና የተጠረዙትን ዕቃዎች ከደሃራው ላይ አንጠልጥለው የፈረሱን ለኮ ይዘው እንደ መሮት እያሉ በመጣት ወደ ጎንደር ግስገሳ ጀመሩ ያ የተባረከ ሰው ደጃዝ ማሽማሩ ልጁን በምንም ሁኔታ አሰርቀው እንደነ ሙሴ እንደነ ባህራን ሰው አንስቶት እንዳይተርፍ እንኳ ሳንቀው ገለው ለመገጭ ወንዝ ሊጥሉት አቅደዋል ይህን ለመፈጸም የታዘዝኩትም እኔ ነኝ እኔ ግን ይህን ተማደግ በሕፃኑ ላይ የታሰበው ነገር በእኔ ላይ ቢፈጸም ይሻለኛል በአራት አያቶች የክርስቲያን ዘር ነኝ የእናቴ አባት ትግሬ የአባቴ እናት ሸዋ መንዜ ሲሆኑ እናቴም በእናትም በአባትም ጎጃሜ ናት ምንም ቢሆን የክርስቲያን ዘር ሁኜ ይህን የአረመኔነት ሥራ ለመሥራት ልቤን እሺ አይለኝ አሁንም እኔ በምችለው ሁሉ እረዳዎታለሁና ለማምለጥ ይሞክሩ እርሶ ተተዘጋጁ እኔ ነገ ማታም ቢሆን ልሸኞት እችላለሁ ያላቸውን ሁሉ ለወይዘሮ አትጠገብ ለመንገር ጊዜና የመንፈስ ረፍ ስላላገኙ ምንም ሳይነግሯቸው ዝም ብለው እየሮጡ ፈረሱንም በግድ አሰገሩት ምዕራፍ 10 ደወል ጊዜው ከቀኑ 4 ሰዓት ግድም ይሆን ነበር የጎንደር አባራት አብዛኛውን ጊዜ ደወልና ከበሮ ሳይጮሁባቸው እንደማይውሉ ቢታወቅም በዚያ ቀን በዚያ ሰዓት በአባ አብየ ጊዜ ቤተ ክርስቲያን ደወል የሚያስደውል ሰላማዊ ምክንያት አልነበረም ወይ አንድ ሰው ሞቶ ለፍታት ጥሪ መደረጉ ይሆናል ወይም ሌላ ሰላማዊ ያልሆነ ምክንያት መኖር ነበረበት። ደውሉ እንደተሰማ ከቤተ ክርስቲያኑ ዕቃ ጠባቂ መነኩሴ እስከ ደሩ አለቃ ያሉት የቤተ ክህነት ሰዎች ቀስ በቀስ በቤተ ክርስቲያኑ ምድረ ግቢ ተሰበሰቡ። ነገር ግን ዙሪያውን ቢያዩ የአንድ ታላቅ ሰው ሬሳ ከናልቃሹ ቀርቶ ካህናቱን ለፍትሐት የሚጠራ መልእክተኛ እንኳ አልነበረም። ብቻ ከመረዋው መስቀያ ስር አንዲት ወይዘሮ ሕፃን ልጅ ታቅፈው ያለቅሱ ነበር። የደሞ ርቃ የሴትዮውን ሁኔታ እንዳዩ እስቲ ያችን ሴትዮ ወደዚህ ጥራት ብለው አንዱን ዲያቆን አዘዙ። ዲያቆኑም በፍጥነት ሂዶ ሴትዮዋን ወደ ደብሩ አለቃ ፊት እንዲቀርቡ ነገራቸው። እርሳቸውም ወደ አለቃው ፊት ቀረቡ። አለቃው ደወል የሚደወልበትን ምክንያት ቢያውቁም ጉዳዩ እንደኔ ሴትዮ ላለ ሰው የሚያስፈልግ አይመስልም። አንድ ሰው ከአንድ ባለጋራው ጋር በጠብ ቆይቶ ጠላቱ እየበረታበት ሲሄድ ወይም አንድ ከፍተኛ ባለስልጣን አንዱን ሰው ይዞ ከፍተኛ ቅጣት ለመቅጣት በሚፈልግበት ጊዜ መድረሻ ሲቸግረው ወደ አንድ ታላቅ ቤተክርስቲያን ሂዶ በመደወል ምጥን ይላል። የቤተክርስቲያኑ ካህናትም የተፈራውን ሰው በመለመን ተማጣኙን ሰው ያማልዱታል። ነገር ግን አንዲት ሴትን ከነሕፃኗ እስከዚህ አስጨንቆ የምጥንታ ደወል እንድትደውል የሚያስገድዳት የማን ግፈኛ ነው? ይህ ሐሳብ በአእምሯቸው መጥቶ የደብሩን አለቃ በጣም ከነከናቸው። ሴትዮዋ ወደ ፊታቸው እንደቀረቡ እንደምን አርፈለሽ አልቴ አሉ የደብሩ አለቃ። እግዚአብሔር ይመስገን አሉ ሴትዮዋ። ያጋጠመሽ ችግር ምንድን ነው?
ችግሬ ብዙ ነው ጌታዬ።
በዚህ ደብር እንድትደውይ ያደረገሽ ዋናው ችግርሽ ምንድን ነው?
አንድ ትልቅ ሰው ተጣልቶኝ ነው።
ባለቤትሽ የነበረ ሰው ነው?
ኧረ አይደለም።
ባለቤት የለሽም?
የለኝም።
ወንድሞች ወይም ሌሎች የቅርብ ዘመዶች የሉሽም?
የሉኝም ጌታዬ። የሰው ደሃ ስለሆንኩ አይደል ይህ ሁሉ መከራ የሚደርስብኝ አሉና ሴትዮዋ እንባቸውን እንደ ጎርፍ ያወርዱ ጀመር።
ታዲያ እስከዚህ የሚያስቸግርሽ ሰው ምን ሰው ነው አሉ የደብሩ አለቃ። ደጃች ማሩ ናቸው ጌታዬ አሉ ሴትዮዋ።
ማሩ
የትኛው ማሩ አሉ የደብሩ አለቃ።
ማሩ የፈንጃው ናቸው
አሉ ሴትዮዋ።
እኛ ትልቅ ሰው
አሉ የደብሩ አለቃ በነገሩ ደንግጠው።
አዎ ስማቸውማ ትልቅ ነው አሉ ሴትዮዋ።
አረ በዚህ የሚገመቱ ሰው አይደሉም።
ለመሆኑ ምን አገናኛችሁ? እስከዚህ ራሳቸውን ዝቅ እያደረጉ አንዲት ደሃ ሴት ያጠቃሉ? እርጉዝን ያቅፉ ይደግፉ እንደሚባለው እንዳንቺ ያለችን ሴት ቢቸግራት ይረዳታል፣ ብትበደል ያስክሷታል እንጂ እንዴት እንደዚህ ያደርጋሉ አሉ አለቃው። ቢበድሉኝ እንጂ ቢረዱኝማ በማን እድሌ።
ለመሆኑ በደሉ እንዴት ነው?
ባለቤቴ የነበሩት ሰው የእሳቸው ግዞተኛ የነበሩ በመሆናቸው አሁን አምልጠው እኔን ከዚህ አድርሰው ወደ ቋራ ሸሽተዋል።
ቋራ ምን አለው? የትውልድ አገራቸው ነው። ቀደም ሲል የደጃዝማች ማሩን የእህት ልጅ ወይዘሮ ወለተ ተክሌ አሁን የበደ ምድሩ ደጃች አንዳዋ ያገቧቸውን አግብተው ይኖሩ ነበር። በኋላ በብዞት እንዳሉ እኔን አግብተው ጥቂት እንደቆየ ይህ ሕፃን ተወለደ። በእርሱ ምህኛት ደግሞ ሌላ አዲስ ጠብ ተፈጠረ መሰለኝ። እኔንና ልጁን ይዘው ጠፉ። ደጃዝማች በጥብቅ እንደሚከታተሏቸው ስላወቁ እኔን ከዚህ ደብቀው ወደ አገራቸው ሄዱ አሉ ወይዘሮ አትጠገብ።
ዛዲያ ደጃዝማች አንቺን ቢያገኙ ይጣሉሻል ማለት ነው አሉ አለቃው። ቢሆንብኝ ነው እንጂ ደወል እንጃ እንዲያው ፈርተሽ እንጂ ደጃሽ ማሩን ያልተው አንቺን አንዲት ምስኪን ሴት እስከዚህ ከታተላሉ ብያል ገምተው አሉ አለቃው አንቀው እየደጋገሙ የደጃሽ ማሩን ትልቅነትና የእሳቸውን ትንሽነት እያጋነኑ በመናገራቸው ወይዘሮ አትጠገብ እንዲያውም ሆድ ብሷቸዋል ቁጣቸው ቱጋለባቸው የእኛ ካህናት ቀን የሰጠው ስታዩ በከንቱ ውዳሴ መካብ የተጎዳ ቀን የጎደለበት ስታዩ መናቅ ማዋረድ ልማዳችሁ ነው እኔ ማሩ ጌታ አይደለም መቻልኩና ጌታው ትልቁ ሰው እያሉ ያሞግሱልኛል እኔስ ቀን የጎደለብኝ ድሃ መሆኔን መቻጣሁትና አስር ጊዜ ምስኪን ምስኪን ይሉኛል ደግሞ ተግፈኛ ቂያማልዱኝ አልኩ እንጂ ልመና አልመጣሁባችሁ አሉ ወይዘሮ አትጠገብ ከፍ ባለ ድምፅ ህፃኑ ስላለቀሰባቸው ጡቱን በቀሚሳቸው አንገት እያወጥተው አጎረሱትና ወደ አለቃው ቀና ብለው ተመለከቱ አለቃውም ያልጠበቁት ነገር ስላጋጠማቸው የሚመልሱት ተቸግረው ሲያቅማሙ ከቆዩ በኋላ ወዳጄ እኔ የምለው እኮ እንዲህ አይደለም መበደል አይገባቸውም ነበር ነው ያልኩት አሉ ጌታዬ እኔም በጊዜ የተጋበኞች ወገን ነበርኩ ተማሩ የማያንስ ባል ነበረኝ ተማሩ የሚበልጡ ወንድሞች ነበሩኝ አለቁ ታዲያ አሁን ማሩን ለማጥቃት እግዚአብሔርን ልክሰ እሱ እግዚአብሔርን ይዳኝልኛል አሉና ወይዘሮ አትጠገብ ያን የክረምትና በጋ መለዋወጥ ምንጩን የማይቀንሰው የእንባ ጎርፍ በሁለቱም አይኖቻቸው ለቀቁት ኧረ ይች ሰው ነገረኛ ናት እባካችሁ አሉ የደብሩ አለቃ በዚህ ጊዜ አንድ ቄስ ወደ አለቃው ፊት ቀረብ አሉና ጌታዬ ሜቴ የሚሉት እውነት ነው አሉ የምታውቀው ነገር አለ እንዴ እስቲ ንገረን አሉ አለቃው ሜቴ አያውቁኝም እኔ አውቃቸዋለሁ የደጃዝማች መርሶ ባለቤት ሳሉ ነው የማውቃቸው አሉ ቄሱ መርሶ የቱ መርሶ አሉ አለቃው መርሶ ጎንደሬው አይደረግም እርግጥ ነው ጌታዬ ይህ ነገር እውነት ነው እቴ አሉ አለቃው ወደ ወይዘሮ አትጠገብ እያዩ ምኑ አሉ ወይዘሮ አትጠገብ የደጃዝማች መርሶ ባለቤት ነበሩ ነበር ምን ያደርጋል እሱስ ነበር ወይዘሮ አትጠገብ አይደለም የሚባሉት እርግጥ ነው እሱ ነው ስማቸው አሉ ቄሱ በችኮላ ቆይ አናግረን እንጂ አንተ ደግሞ እርሳቸውን እኮ ነው የጠየቅኩ አሉ አለቃው እውነታቸውን ነው ያው ነው ስሜ አሉ ወይዘሮ አትጠገብ በፋሲል አጥንት በሱስንዮስ አጥንት እመቤቴ አይቀየሙብኝ እኔ እኮ አንዲት ምስኪን ሴት መስላኝ ነው ጌታዬ ማንኛውም ሰው ብትሆን ሌላው ይናቃት ያቃት እንጂ ቤተ ክርስቲያን አምና ስትመጣ እንዴት ንቀትና ውርደት ይደርስባታል ወይ ጎንደር የእነዚያ ታላላቅ ነገሥታት ከተማ ያ የትክክለኛ ፍርድና የእውነት ከተማ የእነ ጻድቁ ዮሐንስ የእነ ኢያሱ አድያም ሰገድ የእነ በካፋ የእነ ምንትዋ የእነ ፋሲል ከተማ በቤተ መንግስቶችሽ እንኳ ተራ ደሃና መስፍን እኩል ቁመው እኩል ፍርድ ያገኙብሽ ነበር ያ አልፎ ተረፍ ሆኖ ቤተ ክርስቲያኖችሽ እንኳ በደሃ ፊታቸውን የሚመልሱ ለሀብታም ፊት የሚያደሉ ሆኑ እንግዲህ እግዚአብሔር ይሁን እንጂ ለማና ቤት ይባላል አሉ ወይዘሮ ማትጠገብ አለቃውም እሳቸው እንዳሉት አንዲት ምስኪን ሴት ሳትሆን አንዲት ታላቅ ነቢይት ቆማ ኢሳይያስና ኤርምያስ በኢየሩሳሌም ከተማ ያሰሙት የነበረውን የመሰለ ትንቢት የተናገረች መሰላቸው ያዲያ አሁን ምን እንስራሉ ሰውየው ደግሞ በቅርቡ አይገኙ እንግዲህ ስዕልና መስቀል አስይዘን ሰው እንላክና የታቦታችንን መልእክት እናድርሳ አሉ አለቃው ጥሩ ነው ጌታዬ እኔ በዚህ ደረጃ ብቅ የምቀመጥ ነበር። ግን ሀብቴ ሁሉ ያለው ደምቢያና አንፍራዝ በመሆኑ በዚያ እንደ ልቤ መተላለፍ ታልቻል ችግር ይደርስብኛል ብዬ ነው አሉ ወይዘሮ አስተጋብ። አረግድ የለም መቤቴ እንደምንም ማድረጋን እናስታልቆታለን አሉ የደብሩ አለቃ በትውት ቃል። በትውታ አብየ ጊዜ ደብር አለቃና ካህናት በታቦቱ ስም ስዕልና መስቀላት ይዘው ወደ ደጃች ማሩ ላኩና ወይዘሮ አትጠገብንም ሆነ ህፃኑን በክፉ ላያስቡ ቃል አስገባቸው። እግዚአብሔር ደጃች ማሩን ከገሃነም ለማትረፍ የፈለገ ይመስላል። በቤተክርስቲያን ስም ለመጣ ነገር ሁሉ ፍጹም ታማኝ ናቸው። ስንቱን ውል ስንቱን ስምምነት ስንቱን ዝምድና ለቀላል ጥቅምና ክብር ብለው ገደብ ሲያስገቡት ጥቂት ቅርታ እንኳ አይሰማቸውም። በቤተክርስቲያንና በካህናት ፊት የማሩበትን ነገር ግን ማሩ ቀመስ እየተባለ እስከዛሬ የሚጠራውን እንደ ግል ንብረታቸው የሚቆጠር የነበረውንም ግዛት ያሳጡታል ቢባል እንኳ ለማፍረስ አይሞክሩም። በተለይ የህፃኑ ግድያ ጉዳይ ሰው ሳያውቀው በድብቅ እንዲፈጸም እንጂ ህዝብ አዳም ባጅ ካወራው በኋላ ማድረጉ እጅግ አሳፋሪ ስለነበር ከመጨረሻውም ያላሰቡትና አንድ ከዳተኛ ሎሬ ስም ለማጥፋት ያሰራባቸው ነገር አስመስለው በመግለጽ በመሐላ የይቅርታ ቃላቸውን ለአብየ ጊዜ ታቦት መልክተኞች ሰጡ። ወይዘሮ አስተጋብም ካህን በአብየ ጊዜ ቤተክርስቲያን ክርስትና ካስነሱ በኋላ በደምቢያም በጎንደርም እየተቀመጡ ሲያሳድጉት ልክ በሰባት ዓመቱ በጎርጎራና በደምቢያ ወሰን ላይ በሚገኘው በጀንከር ተክለ ሃይማኖት ቤተክርስቲያን ትምህርት እንዲጀምር አስገቡት።
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ይሸበራል ኢየሩሳሌም።
ምዕራፍ 11 እኔ እነክስ ፍቅር ኢየሱስ የተባለው መጽሐፍ በስምንተኛው ሺህ ጊዜ ሁሉም እኔ እነክስ እያለ አንዱ ባንዱ ላይ ይነሳል ይላል። እውነት ነው። በየዘመኑ በብዙ አገሮች እኔ እነክስ የሚለው የትንቢትና የትዕቢት ቃል በአስደናቂ ሁኔታ ሲፈጸም ታይቷል። በብዙ ሀገሮች የመንግስታቱ መሪዎች ሲገለባበቱ በየመቱ የሚደረገው የመንግስት ለውጥ በአገራችን ያውም የትውልድ መሬት በሚባለው ክፍል በየመቱ የሚደረገውን የጭቃ ሹምነት ለውጥ ወይም ከፍተኛ የግብዝና አበል ኑሮት ተወላጆች ሁሉ የሚጣሉበትን የሀብታም ቤተክርስቲያን የግብዝና ሹመት ይመስላል እንጂ አንድን ነፃ ሀገር የሚመራ መንግስት ለውጥ ሊመስል አይችልም። ከዚህ ላይ ያለው ችግር የሰዎቹ መለዋወጥ አይደለም። በየተራ መተሳከሩ መገዳደሉን ግድ የለም ችግር አይደለም ይባል። ነገር ግን አንድ የጸናና ጥሩ አመራር ያለው መንግስት ኑሮት ጥሩ ግሮ ሰርቶ የራሱን ጠቅላላ ኑሮ መለወጥ ለሚፈልገው ያገሩ ህዝብ እድገት አላማው ስልጣን ሽሚያ ብቻ የሆነው ይህ አይነቱ ለውጥ ዋና እንቅፋት እየሆነ መገኘቱ ነው። በሀገራችን ይህ አይነቱ የእኔ ነፍስ ደዌ ተነስቶ ኢትዮጵያ ህዝብ ከታላቅ ችግር ላይ የወደቀበትና ከመጨረሻው ውድቀት ላይ ሊደርስ ተቃርቦ የነበረበት ጊዜ ግን በታሪካችን ዘመነ መሳፍንት እየተባለ በሚጠራው ክፍለ ጊዜ ላይ ነው። በዚያ ጊዜ እያንዳንዱ ራስ እያንዳንዱ ደጃዝማች ሲቃዥ የሚያድረው በአክሱም ሲሆን ቤተክርስቲያን ታላቅ በዓል ተደርጎለት ነጋሪቱ፣ መለከቱ፣ ጥሩምባው፣
እንቢልታው እንዚራው እየተደባለቀ እልልታው ሆታው መሬት እያነቃነቀ ዘውድ ሲደፋ ነበር። እንደስትን ይሁንና አብዛኛው ሱልጣን ተሿሚ ራሱ የዘውድ መስያ በመሆን ፈንታ በሰላ ጎራዴ ከአንገቱ ላይ ተበጥሶ ወድቆ በየጦሩ ሜዳ እየቀረ በዚያም ያልፈው መንገደኛ ሁሉ የነገሊያ ስንት እያለ የሚተርስበት የራስ አጽም እየተወ ያልፍ ነበር። በዚህ ሁኔታ ሁሉም ለየራሱ እነግስ ሲል በመካከሉ የተጎዳው መላው የኢትዮጵያ ሕዝብ ነው። በጣም የሚያሳዝነው ኢትዮጵያ ያ አይነቱ እድል ከደረሰባት ጊዜ አስቀድሞ እንደነ ካሌብ፣ እንደነ ገብረ መስቀል፣ እንደነ ላሊበላ፣ እንደነ አምደ ጽዮን፣ እንደነ ሰርጸ ድንግል፣ እንደነ ዘርዓ ያዕቆብ፣ እንደነ ናዖድ፣ እንደነ ዳዊት፣ እንደነ ፋሲል፣ እንደነ አድያም ሰገድ፣ እንደነ ገላውዲዮስ፣ እንደነ ጻድቁ ዮሐንስ ያሉ ታላላቅ ነገስታት የነበሯት መሆኑ በመላ ኢትዮጵያ ሲታወቅ በዚያ ጊዜ ከነሱ አንዱ ለመሆን ምኞት ይሁን አሞት፣ እድልም ይሁን ጉልበት፣ ተስፋም ይሁን ሃይማኖት ያለው አንድ እንኳ አለመገኘቱ ነው። እርግጥ ነው ዘውድ መድፋት ሁሉም ይመኙ ነበር። ግን ከዚያ በኋላ ያለው ምኞታቸውና ዓላማቸው ከጎንደር ከተማ አካባቢ ሳይወጣ ታፍኖ ቁጭ ይል ነበር። ጎን የተሰማው ሁሉ በየፊናው እየተነሳ ያችን ለጉድ የተቀመጠች ያችን ባፍ ይማበል በተሸፈነ ዓለም ብቻዋን ብቅ ብላ የምትታይ ደሴት፣ ያችን ባራራት ተራራዎች ላይ አርፋ የፍጡራንን ዘር ጨርሶ ከመጥፋት እንዳዳነች የኖኅ መርከብ፣ የአፍሪካን ክፍለ ዓለም የነጻነት መርከብ በተራራዎቿ አናት ላይ አሳርፋ በማቆየት ጨርሶ ከመጥፋት ያዳነች አገር፣ ያችን ለታምር የተፈጠረች ኢትዮጵያ በየጎኗ ይዘው ይጎነታትሏት ነበር። ዓላማቸው የግል ፍላጎት ብቻ የሆኑት አንዳንድ መሳፍንቷም ለራሳቸው ጠቃሚ መስሎ ከታያቸው የሀገሪቱ አፍኚ ጠላቶች ከሆኑት ጋር እንኳ ተሻርከው ተወዳዳሪ ወንድማቸውን ለማጥቃት ይነሱ ነበር። ደጃዝማች ማሩም ለነበራቸው የመንግስት ፍላጎት በጋብቻ አስርቢያቸዋለሁ ብለው ካሰቧቸው ሰዎች ከልጃቸው ባል፣ ከደጃዝማች ውቤና ከሚስታቸው ወንድም ከራስ ኢማም ጉብሳ ጋር በስልጣን እና በግዛት ሽሚያ ተጣሉ። ራስ ኢማም ጉብሳም በዘመኑ ይሰራበት የነበረውን የጨካኔና የሰው መፍቻ ዘዴ በመከተል ክርስቲያኑና ለአማራው የደጃዝማች ማሩ ግዛት ርኅራኄ እንደማይኖረው ያመኑበትን የወሎን የእስላም ጦር ለቀቁበት። በጊዜው የነበሩ መሳፍንት አንዱን ክፍል በጣም ለማጥፋት ሲፈልጉ በዘር በሃይማኖት ወይም ባለፈ ግጭት ምክንያት ቂምና የመበቀል ፍላጎት ያለውን ክፍል መርጠው ይልቁበታል። አይወዲያ ቂም ቂም፣ መሐይምነት መሐይምነት፣ ለራስ ወገን መቅናት ለራስ ወገን መቅናት ምን ይነገራል? ራሱን አውሎ የሚገባው ጎበዝስ ራሱን ተከላክሎ ጠላቱንም አጥቅቶ ይሞታል። አይ ሴቶች፣ አይ ሕፃናት፣ አይ ሽማግሎችና መበለቶች፣ ጉዱ መከራው በእነሱ ላይ ነበር። እንደ በግ እየተጋደመ በሰይፍ በጎራዴ በካራ የሚታረደው የሚሰለበው የሚቃጠለው አብዛኛውን ጊዜ ያው ሴቱ ሕፃኑና እርጅና የተጫነው ነበር። ያፈረሰ ቄስና ደብተራ እንኳ ገብተው እንዲረግጧቸው የማይደፈሩት ቤተ መቅደሶች ይበዘበዙ፣ ሕጋዊ ቄስ ወይም የቅስናና ከዚያ በላይ የሆነ የክህነት ማዕረግ ያለው ድንግል መነኩሴ ካልሆነ በቀር ንጹህ ዲያቆን እንኳ እንዲነካው የማይፈቀደው ጽላት ተወርጉሮ ይረገጥ ነበር። ይህ ሁኔታ ከተፈጸመባቸው ብዙ ቀኖች አንዱ የራስ ኢማም ጦር ደንቢያን የወረረበት ቀን ነው። እጁ ከወሎና ካዳል የተጠራቀመው የራስ ኢማም ጦር ደብረታቦር ተነስቶ ሲመጣ በየመንገዱ የበጌን ድርን ህዝብ እየበጠበጠ ካለፈ በኋላ ፍርቃበር ደርሶ ወደ ደጃዝማች ማሩ ግዛት ሲገባ የደረሰበትን ሁሉ ቤት ማቃጠል፣ ከብቱን መንዳትና ሰውን መግደል ጀመረ። ይህ ነገር በመላው ደንቢያ ቢሰማም ጀግናውን የማሩን ግዛት እስከ ከተማው ጥግ ደርሶ የሚወር ጦር አለ ብሎ ያመነ ስላልነበር በመሀል ደንቢያ ያለው ህዝብ ሁሉ ጸጥ ብሎ የዕለት ተግባሩን ያከናውን ነበር። የጭንቅር ተክለ ሃይማኖት ቤተክርስቲያን መምህራንም ወንበር ዘርግተው ከማስተማር ለማቋረጥ ምክንያት የሚሆን አደጋ አለ ብለው አላሰቡም ነበር።
መቅደና ፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ መዩ ቱርክ ባይ የምሽሽ መቅደላ መቅደላ ጓንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ። ወንዱ አንቺን ወደደ ከኛ ካንቺ ጋር፣ እኔ መዩ ቱርክ ባይ የምሽሽ አያችሁት ብያ ያንበሳውን ሞት፣ በሰው እጅ መሞትን ነውር አድርጎት። እርሳሱን እንደ ጠጅ ሞሱ ሲጠጣት፣ እኔ መዩ ቱርክ ባይ የምሽሽ
I'm more careful.